The Voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ።
ልዩ ተሰጥኦ ያለው ጋዜጠኛ በተፈጥሮ የተሰጠው ጸጋ ነው ብዬ ነው የምመጣው።
አንጋፋዋ ጋዜጠኛ አሰግደች ይበርታ ነች።
ባለፈው ማክሰኞ ከዚህ ዓለም በሞት የተለየውን ጋዜጠኛ ዮናስ ገብረ ማርያም ሕይወትና ሥራ በምንዘክርበት ዝግጅት ከተናገረችው የወሰነው ነው። ሌሎችም ይኖሩናል።
ከሀገር ቤት የመጡ ኢትዮጵያውያንን በስክሪን የሚያውቋቸውን፣ በተለያዩ አጋጣሚ ቲያትር ቤት ሲመጡ የሚያውቋቸውን፣ በስም የሚያውቋቸውን አርቲስቶች ያያሉ። ከፍ ሲል ሁለት ነገር ታስባለ። ህብረተሰብ ቲያትር ነው ያያል። አርቲስቶች ከሀገራቸው ወጥተው ሌላውን ዓለም እንዲያዩ እድል ትከፍታለ።
ቴዎድሮስ ራዕይ ኢትዮጵያ ውስጥ በብዙ ተዋንያን፣ በብዙ አጀብ፣ በብዙ ድምፅ መብራት ታጅቦ ነው የሚሰራው። የመጡት ተዋንያኖች ደግሞ ጉልበቱን ይዘውት መጥተዋል እና ይህንን ህዝብ አስደስተን የት ነው ያለ ነው የሚያሰኘውን ነገር አሳይተን እንመልሳለን የሚል እምነት አለኝ።
ዋሽንግተኑ የጣይቱ ባህልና የትምህርት ማዕከል ጋባዥነት
ሶስት ተወዳጅ ቲያትሮችን ይዘው ወዲህ ወደ ዩናይት ስቴትስ ከመጡት ታዋቂ ተዋንያን ጋር የጀመርነው ወግ ዛሬ ከቲያትር ቤቱ ደጃፍ ያደርሰናል።
ታሪካዊውን የቴዎድሮስ ራዕይና አዝናኙን የላጤው መዘዝ እንዲሁም ህንደኬ የተሰኙትን
የኢትዮጵያ ቲያትሮች በዩናይት ስቴትስ የቲያትር መድረኮች
አሁን ስለ ቲያትር እናወጋለን። ዛሬ
በዓለም ዙሪያ በቅርቡ የተከበረው 120ኛው የአድዋ ድል መታሰቢያ ምክንያት ሆኗል።
በኦታዋ የኢትዮጵያውያን ማህበረሰብ ማዕከል አባላት በኦታዋ የኢትዮጵያውያን ማህበረሰብ ማዕከል ዝግጅት ነበራቸውና እንመለከተዋለን።
ሌሎችም በርከት ያሉ ቅንብሮች ይዘናል።
ከእሁድ ዛሬ መጋቢት 4 2008 የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
አቀናባሪያችን ንጉሡ ታምሬ ነው።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ቢዘል በሳምንቱ
የዓለም ዜና ይቀድማል።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በከባዱ የታጠቁ ሰዎች ዛሬ በአይቮሪ ኮስት አንድ የባህር ዳር መዝናኛ ስፍራ ጥቃት አድርሰዋል። ጨምበል ያጠለቁ ታጣቂዎች ግራንድ ባሳም ውስጥ ባደረሱት ጥቃት ምን ያህል ሰው እንደሞተና እንደቆሰለ እስካሁን የታወቀ ነገር የለም። አንድ የአይን ምስክር ለቪኦኤ እንደተናገሩት ግን በትንሹ ከአምስት እስከ አስር ሰለባዎች መሬት ላይ ወድቀው ማየታቸውን ገልጸዋል። አራት ያህል ታጣቂዎች ተኩስ ከመክፈታቸው አስቀድሞ አላሁ አክበር ብለው መጮኋቸውን እኚሁ ቃል አቀባይ ጨምረው ገልጸዋል። ዝርዝር ሁኔታው ከደረሰን ወደ ኋላ ተከታትለን እናቀርባለን። አንድ የቻድ ሰላም አስከባሪ ወታደር ትላንት ሰሜን ማሊ ውስጥ ሁለት ባልደረቦቹን እንደገደለና ሌላ ሦስተኛ እንዳቆሰለ የተባበሩት መንግሥታት ተልእኮ ዛሬ አስታውቋል። ገዳዩ ትላንትናውኑ ኪዳል ግዛት ውስጥ በምትገኘው ታሳሊት ከተማ ተይዞ በቁጥጥር ስር መዋሉን የዓለሙ ድርጅት ቃል አቀባይ ራዲያ አቹሪ አስረድተዋል። የግድያው ምክንያት እስካሁን እንዳልታወቀና ምርመራ በመካሄድ ላይ መሆኑን ግን ቃል አቀባይዋ አብራርተዋል። ከሦስት ሳምንታት ባነሰ ጊዜ ውስጥ በሰላም አስከባሪዎች ላይ ግድያ ሲፈጸም ይህ ለሁለተኛ ጊዜ መሆኑ ነው። ኪዳል ውስጥ አንድ ሌላ የቻድ ወታደር አለቃውንና አንድ ሐኪም መግደሉ ይታወሳል። ከወታደሮቹ የኑሮ ሁኔታና የደሞዝ ክፍያ ጋር በተያያዘ ውጥረት ሰፍኖ መቆየቱ ተነግሯል። ኪዳል ውስጥ ግድያው ከመፈጸሙ በፊት በሀገሪቱ ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት የታለመውንና በተባበሩት መንግሥታት ድርጅት የቀረበውን የሰላም ንግግር በግልጽ ለማፋለስ ትሞክራለች ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ሶሪያን ከሰዋል። ሶሪያ ፕሬዚደንት ባሻር አልአሳድን ከሥልጣን ለማንሳት ምንም አይነት ንግግር መካሄድ የለበትም የሚል አቋም ይዛለች። በሶሪያ ግጭቶችን ለማብቃት ከሁለት ሳምንታት በፊት አዋጅ ከወጣ ወዲህ በዚያች ጦርነት በበታተካት አገር ሁከቱ ከ80 እስከ 90 በመቶ የቀነሰ ቢሆንም እስካሁን ስምምነቱን በከፍተኛ ደረጃ እየጣሰ ያለው ብቸኛው ወገን የአሳድ መንግሥት ነው ሲሉ የዩናይትድ ስቴትሱ ከፍተኛ ዲፕሎማት ጆን ኬሪ ተናግረዋል። ለዩናይትድ ስቴትስ ፕሬዚደንትነት በመወዳደር ላይ ያሉት ሪፐብሊካኑ ከበርቴ ዶናልድ ትራምፕ ከትላንት በስቲያ አርብ ቺካጎ ውስጥ ለተቋረጠው ዘመቻ ተቀናቃኛቸውን ዲሞክራት በርኒ ሳንደርስንና ደጋፊዎቻቸውን ወንጅለዋል። ዘመቻውን ለማፋለስ የተቀነባበረ እቅድ ነበር ባይናቸው ትራምፕ፣ በሁለቱ ተቀናቃኞች ተወዳዳሪዎች ደጋፊዎች መካከል ግጭት የተፈጠረ ሲሆን ፖሊስ 5 ሰዎችን ይዞ አስሯል። በርካታ ሰዎች በርኒ በርኒ ያሉ ሲዘምሩና መፈክሮችን ሲያስነብቡ ታይተዋል። የምረጡን ዘመቻቸው ተቃውሞውን እንዳላደረጀ በመግለጽ በርኒ ሳንደርስ ትላንት ማታ መግለጫ ያወጡ ሲሆን ተቃውሞውን የፈጠረው የራሳቸው የዶናልድ ትራምፕ ግልብ ንግግር ነው ብለዋል። ትራምፕ ክሊቭላንድ ኦሃዮ ውስጥ ዘመቻ ሲያካሂዱ ሶሻሊስት ሴናተር በርኒን ኮሚኒስት ወዳጃችን ሲሉ ተሳልቀዋል። ደጋፊዎቻቸውን ስነ ስርዓት እንዲያስይዙም ጠይቀዋል። ይልቅስ የትራምፕ ዘመቻ የተቋረጠው በላቲኖች፣ በሙስሊሞች፣ በሴቶችና በአካል ጉዳተኞች ላይ ያላቸውን ጥላቻ በመግለጽ የሚያደርጓቸው ኃላፊነት የጎደላቸው ንግግሮች ናቸው ሲሉ ሳንደርስ በመግለጫቸው አብራርተዋል። በመጨረሻም በፈረንሳዊው የአልፕስ ተራራ ባለፈው ዓመት የጀርመን ዊንግ አየር መንገድ ጄት አውሮፕላን የከሰከሰው ረዳት አብራሪ ሆን ብሎ 150 ተሳፋሪዎችን ከመጨረሱ በፊት ከሁለት ሳምንታት በፊት ወደ አእምሮ ሕክምና ሆስፒታል እንዲገባ ታዞ እንደነበር የፈረንሳይ መርማሪዎች አስታውቀዋል። የምርመራው ቢሮ የደረሰበት ውጤት የ27 ዓመት ዕድሜ ያለው ረዳት አብራሪ አንድሪያስ ሉቤዝ ከወራት በፊት ለበርካታ ሳምንታት ሐኪሞች ችግሩን ቢያማክርም አንድም ዶክተር ለሚሰራበት መስሪያ ቤት አላሳወቀም ይላል። ቀደም ሲል የወጡ ሪፖርቶችም ሉቢዝ ለሉፍታንዛ የበረራ ማሰልጠኛ ትምህርት ቤት የአእምሮ ጤንነት ችግር እንዳለበት በ2009 አሳውቆ እንደነበር፣ ነገር ግን ሉፍታንዛ ለማብረር ብቁ ነው ሲል እንደቀጠረው ያትታሉ። ዜናው አበቃ።
ከመሞቴ ትንሽ ቀደም ብሎ ከሥራ ወጥቼ አምሽቼ ወደ አንቺ እየመጣሁኝ ነው ያገኙኝ። እየመጣሁ አስባለሁ። አሁን ቤት ገብቼ ግንባሯን ስማታለሁ። ቱታ ቀይራለሁ፣ እራት እበላለሁ እላለሁ።
ካመንሽኝ ይህን እያሰብኩኝ ነው ያገኙኝ። እውነቷን ነው እኮ እላለሁ። እውነቷን ነው እኮ እንጨትና ሰው ተሰባሪ ነው። እውነቷን እኮ ነው። አሁን ቤት ገብቼ አስጸንሳታለሁ እላለሁ።
ካመንሽኝ ይህን እያሰብኩኝ ነው ያገኘኝ። ቆም አሉኝ፣ ቆምኩኝ። ድው ሲል ወደግኩኝ።
ካመንሽኝ ምን ነው ዛሬን ዘለው ነገን በገደሉኝ እያልኩኝ ነው የገደሉኝ። ከአንቺና ከዘሬ እኔን የነጠሉኝ። እወድሻለሁኝ።
ከመሞቴ ትንሽ ቀደም ብሎ በተሰኘው የገጣሚ ኑረዲን ኢሳ የቀልዳ ቀልድ ለዛ በተላበሰችው የሳምንቷ ምርጥ ግጥም የዛሬን እሁድ መጋቢት 4 2008 የራዲዮ መጽሔት ፕሮግራም ጀምረናል።
ኑረዲንን እናመሰግናለን።
Yeah, boy.
አዝናለች መንደር ይላል የዓለም ከበደ አዲሱ ዜማ።
አሁን የቲያትር ወቆች
ዋሽንግተኑ የጣይቱ ባህልና ትምህርት ማዕከል ጋባዥነት
ሶስት ተወዳጅ ቲያትሮችን ይዘው ወደ ዩናይትድ ስቴትስ ከመጡት ታዋቂ ተዋንያን ጋር የጀመርነው ወግ ዛሬ ከቲያትር ቤቱ ደጃፍ ያደርሰናል።
አሁን ታሪካዊውን የቴዎድሮስ ራእይ፣ አዝናኙን የላጤው መዘዝና እንዴኬ የተሰኙትን ቲያትሮች
ከትዕይንቱ መድረክ ላይ ከመውጣታቸው አስቀድሞ በያዝነው በዚህ የራዲዮ መጽሔት ወግ
የተመልካቹን ጉጉት ከተዋናዩ የሩቅ እይታ ጋር ለማቀራረብ
እናም ቲያትሮቹን በአፍታ ጨረፍታም ቢሆን ለማየት እንጥራለን።
በቀደመ ፕሮግራማችን እያደገ የመጣውን የኢትዮጵያ የፊልም ኢንዱስትሪ በቲያትር ላይ አሳድረዋል የሚባለውን ተጽዕኖ
ሙያዊ ውሏቸውን ጨምሮ በአሁኑ ወቅት በኪነ ጥበቡ ዘርፍ የሚታየውን ተጨባጭ ሁኔታና
ለቲያትር የሚበለጡበትን የግል ፍቃድ በሚመለከቱ ጭብጦች ዙሪያ ያወጉን
ከስድስቱ የቲያትር ቡድን አባላት ሶስቱ እውቁ ተዋናይና አዘጋጅ ቴዎድሮስ ተስፋዬና እንዲሁም እውቅ ተዋናያች ስራፌል ታካ መለሰ ወልዱ ናቸው።
እንዲሁም ከጋባዣቸው የጣይቱ የባህልና የትምህርት ማዕከል ዲሬክተሯ ዓለም ፀሐይ ወዳጅም አለች።
የኢትዮጵያ ቲያትር በአሜሪካ መድረኮች ጥሩ ርዕስ ነው። የቲያትር ወግ አሉላ መጀመር ትችላላችሁ።
አመሰግናለሁ አዲሱ። እንግዶቼ በድጋሚ እንኳን ደህና መጣችሁ። ውይይታችንን እልባት ካደረግንበት ነው የምንቀጥለው። ስለ ተመልካቹ የቲያትር ልምድ፣ ስለ መድረኮቹ አንዳንድ መሰረታዊ ነገሮችን ሳትገነዘቡ እንዳልቀራችሁ ተስፋ አደርጋለሁ። በሩቁ በነበራችሁ ስሜት ግን በዚህ በዩናይት ስቴትስ የተለያዩ ግዛቶች ለሚኖሩ ኢትዮጵያውያን ተመልካቾቻችሁ ቲያትሮቻችሁን ለማሳየት ካደረባችሁ ጉጉት አንጻር የሚታይ ያላችሁን የጠበቃችሁትን ሁኔታ እንመልከት። ምን አይነት ተመልካች፣ ምን አይነት መድረክና ምንስ አይነት ሂደት ይከተላል የሚል ተስፋ አድርጋችሁ ነበር። ምን ጠበቃችሁ? መለሰ፣
በመጀመሪያ ደረጃ ኢትዮጵያ ውስጥ ያለውን ጥበብ፣ የኢትዮጵያን ታሪክ እዚህ አምጥቶ እንዲታይ ማድረግ ዓለም ክብር ይገባታል። ሌላው ኢትዮጵያ ውስጥ ያለው ጥበቡ ምን ደረጃ ደርሷል፣ አክተሮቹስ ምን ያህል ደረጃ ደርሰዋል የሚለው አንዱም ራሱ በራሱ ትልቅ ነገር ነው። ይህንን ተውኔት ይዘን ስንመጣ እንግዲህ በርካታ ተዋንያኖች አለን፣ በርካታ ጊዜያትን በልምምድ አሳልፈናል። ታሪካዊ ቲያትር ነው፣ ኢትዮጵያዊ ቲያትር ነው፣ ኢትዮጵያዊ ነው የሚያየው። ስለዚህ ኢትዮጵያዊነትን እዚያውም ያለው ማህበረሰብ ውስጥ ማስረጽ በጣም ትልቅና አሪፍ ነገር ነው።
ግሩም። ቴዲ ስለ ቲያትሩ ትነግረናለህ። ከሱራፌል ጀምሩ። ሱራፌል፣ የቴሌቪዥን ስራዎቻችሁም በዩቲዩብ የተከታተሉ ተመልካቾች ምላሽ አግኝታችሁ ሊሆን ይችላል። አዲስ አበባ መጥተው የሚሆን አሁን ከደረሳችሁ በኋላ ማን እንደሆናችሁ ሲለዩችሁ፣ ድንገት መንገድ ላይ ስትሄዱ የገጠማችሁን ሊጨምር ይችላል። እስኪ ስሜትህን አጋራን። ምን ትጠብቃለህ? ምን አይነት ተመልካች ይሆናል ብለህ አስባ?
በነገራችን ላይ ከተወሰኑ ኢትዮጵያውያን ጋር ተገናኝተናል እስካሁን በቆየ ነው። በተለይ አንድ አልበም ይመረቅ ነበር፣ ዓለም ከበደ የምትባል ዘፋኝ። እዛ ቦታ ላይ በርካታ አርቲስቶች፣ በርካታ ድምፃያኖች ነበሩ እና በጣም ደስ የሚል ጊዜ ነው። እኔ በጣም ነው የተደሰትኩ። እዛ በመኖሬ ራሱ እጅግ በጣም ደስ ብሎኛል። አንደኛ ልጅ ሆኜ ያሳደጉኝን ልጆች ሁሉ አግኝቻለሁ እዛ። በጣም ነው ደስ ያለኝ እና ያንን ህብረት፣ ያንን ፍቅር ስታየው በቃ ከኢትዮጵያ የወጣ ሁሉ አይመስል። ከዛ ውጭ ደግሞ ያላቸው የእንግዳ አቀባበል እንዴት ደስ ይላል መሰለ። እኛን እንግዲህ መድረክ ላይ ተዋውቀናል እና ከፍተኛ አድናቆትና ጭብጨባ በፍቅር ነው የተቀበሉን። ከዚህ አንጻር ስታየው ስራችንን በፍቅር ይቀበላሉ ያያሉ ብዬ አስባለሁ። ስራውም ኢትዮጵያዊ ስራ ነው። የቴዎድሮስ ስራ ማንኛውም ኢትዮጵያዊ ሊመለከተው የሚገባ ስራ ነው። ስለዚህ ጥሩ ተቀባይነት እናገኛለን ብዬ አስባለሁ።
ጥሩም ነው ይመስለኛል። እኔም ቴዲ ወደ አንተ ልምጣ። የቴዎድሮስ ራእይ ምን አይነት ቲያትር ነው? ኢትዮጵያ ውስጥ ሲታይ የነበሩትን ሁኔታዎች አንሳለን፣ የታሪኩንም ጭብጥ እንደ በዋናነት ተመልካቾች ከወዲሁ ሊረዱ የሚችሉት ነገር ካለ።
የቴዎድሮስ ራእይን ስናነሳ ለቴዎድሮስ ራእይ ቅርቡ ሱራፌል ነው። ከስክሪፕቱ ጥንሰሳ ጀምሮ እስከ ተወለደበት ቀን ድረስ ሱራፌል ቅርብ ነው። ለዚህ ሱራፌል ይህን ቢያስረዳ ደስ ይለኝ። ግን እኔ አንድ ነገር ማለት የምፈልገው በዘመን ሂደት ውስጥ አንድ የተገነባ ስም አለ በቲያትሩ እድገት ውስጥ ነው። እንግዲህ ራሳችንን ወደ ኋላ መለስ ብለን ስናይ የኢትዮጵያን ቲያትር ያቆሙ፣ ኢትዮጵያ ቲያትር ውስጥ ከፍ ብላ እንድትታይ ያደረጉ ሰዎች ብዙ አርቲስቶች አሉ። እንግዲህ ከዛ ውስጥ ስም ስጠራ ወጋየሁ ንጋቱ ትላለቀውን ከሴት ዓለም ጽዮን ወዳጆ ትላለ። ይሄንን የኋለኛው የእኛ ዘመን ትውልድ ያውቀዋል። አሁን ደግሞ ወደ አሜሪካን ሀገር ከአለም ላይ ብዙ ኢትዮጵያ ይኖርባታል ተብሎ የሚገመተው እንግዲህ ዩናይትድ ስቴትስ ኦፍ አሜሪካ ነው። እና አሜሪካን ሀገር ደግሞ ብለህ ስትል ያ ጥበብ እዛ ያሳደጉት የኖሩበት የተቀበሉት ከትልቆች የተቀበሉትን ጥበብ ደግሞ እዚህ አምጥተው እንዲበቅል ካደረጉት ውስጥ እንግዲህ እሷ ነች ግንባር ቀደሙ። እና ኢትዮጵያ ውስጥ ስለ ሰሜን አሜሪካ ቲያትር ሲነሳ አለምፀሐይ ወዳጆ ኤቭሪባዲ ያውቃታል፣ እውነት ለመናገር ማለት ነው። ስለ ቲያትር ስለ ኪነ ጥበብ ሲነሳ አለምፀሐይ ወዳጆ ነው የሚባለው፣ ሌላ ስም አትጠራም። እና ኮንፊደንስ አለኝ አሁን ወደዚህ ስንመጣ ጥበብን በደንብ ስላስተዋወቀች በርካታ ሺህ ኢትዮጵያውያን በየሴቱ ስላሉ ከሀገር ቤት የመጡ ኢትዮጵያውያንን በስክሪን የሚያውቋቸውን በተለያዩ አጋጣሚ ቲያትር ቤትም ሲመጡ የሚያውቋቸውን በስም የሚያውቋቸውን አርቲስቶች ያሉ የሚል እምነት አለኝ። የተገነባ ስም ጣይቱ ካልቸራል ሴንተር ብለህ ስታስብ አለምፀሐይ ወዳጆ ነው፣ በቃ ስሙ አብሮ ሄዳል። ኢትዮጵያ ውስጥ የሚታየው ቲያትር ሂስቶሪካልም ቢሆን ወደ አሜሪካን ሀገር መጥቶ እዚህ እድሉን ለማያገኙና አጋጣሚ ለሌላቸው ኢትዮጵያውያን ማሳየት በራሱ አንድ ጥበቡን ከፍ ማድረግ በእኔ እምነትና ይሄ አንድ ትልቅ መንገድ ነው። ቲያትር ከፍ ሲል ሁለት ነገር ታስባለህ። ህብረተሰብ ቲያትርን ያያል። አርቲስቶች ከሀገራቸው ወጥተው ሌላውን ዓለም እንዲያዩ እድል ትከፍታለህ። እና ይሄን ማድረግ በራሱ በዚህ ዘመን መቻሉ መብቃቱ በጣም ትልቅ ነገር ነው። እና በቡድኑ ስም ገና ቀጣይ ኢትዮጵያኖች ወደ አሜሪካን ሀገር መጥተው ቲያትር እንዲያዩ ለማድረግ ዝግጁ በመሆኗ ጣይቱ ካልቸራል ሴንተርን አለምፀሐይ ወዳጆን በጣም ነው የማመሰግነው። ለእኔ አይደለም፣ እኔ እዚህ ስለመጣኋቸው ቀጣዩ ትውልድ ነው የሚታየኝ። ከዚህ በኋላ ቲያትርን ባስለመድነው ቁጥር እዚህ ያለው ተመልካች ቲያትርን ይፈልግ፣ ቲያትር ይምጣልኝ ማለቱ አይቀርም። በቃ አዲስ ነገር እናሳያለን። እና ይሄ ያልከውን በሂስቶሪካል ድራማ ቡድን መጥቶ ከዛ መጀመሩና መታየቱ ብዙ ሰዎች ኦፍኮርስ መጥተዋል ከዚህ በፊት፣ ግን እነዚህ ታሪካዊ ድራማ የቴዎድሮስ ራይ ተብሎ መጀመሩ በራሱ ትልቅ ነገር ነው። እና
ስራፌል ታዞልሃልም ተፈርዶብሃልም ከቴዎድሮስ ጋር የግል ትውውቅም ያለ ይመስላል።
አብረን ሳንማራ
ከቴዲ ጋር ነው ከዋና
ቴዲ ያው ወደ እኔ አምጥቶታል። ስሙን የት እንዳገኘው አላውቅም። ስሙ ግን ቴዎድሮስ ተስፋዬ ነው የሚባለው። ስሙ ሲሰጠው ማወቅ አለበት። መጀመሪያ ስለ ጣይቱ ባህል ማዕከል መናገር እፈልጋለሁ። አለሚ በዝና ማውቃት ነች። በዝና ብሔራዊ ቲያትር በአሳለፈችው ጊዜ ምን አይነት ዝና እንዳላ ትሰማለሁ እዛው ስለምሰራ እና ለማየት እሷን በአካል እጓጓ ነበር እና እግዚአብሔር ፈቅዶ ይኸው በአካል አግኝቻታለሁ። እግዚአብሔርን በጣም ነው የማመሰግነው። ከዛ በተረፈ ለጥበብ ያላት መግለጽ ያቅተኛል። ኢቭን ቤቷ ስትገባ ቲያትር ቤት የገባህ ያህል ነው የሚሰማ። ግድግዳ ላይ የምታያቸው ነገሮች ከጥበብ ጋር የተያያዙ ነገሮች ናቸው እያንዳንዱና እጅግ በጣም ነው የገረመኝ። ቤቷ ስገባ ሁሉ አተኩሬ ማየው ያለ ምክንያት አትሰቅለውም። ይሄን እመራመርበታለሁ እያንዳንዱን ነገር ምን ያህል ከደሟ ጋር የተዋሃደ እንደሆነ አሰብኩት እና በጣም ነው ማመሰግናት። በሁላችንም ስም በጣም ነው መወዳትም። ይሄን ካልኩ በኋላ ወደ አጼ ቴዎድሮስ ስንመጣ ባለፈው በእኛ ሚሊኒየም የኢትዮጵያ ሚሊኒየም ጀግና ተብለው የተሰየሙት አጼ ቴዎድሮስ ናቸው እና የሚያንሳቸውም ነው አጼ ቴዎድሮስ ካደረጉት ነገር ከነበራቸው አስተሳሰብ ከነበራቸው ራዕይ አንጻር ስትሄድ በጣም የሚያንሳቸው ነው። ምክንያቱም አንድነትን ስታነሳ አንድነት የሚባለውን ነገር ስታነሳ አጼ ቴዎድሮስ ነው የምታነሳው። ለአንድነት የነበራቸው ክብር፣ ለአንድነት የነበራቸው ሀሳብ። ምክንያቱም በወቅቱ በሳቸው ጊዜ በየመሳፍንቱ 30 ቦታ ተሸንሽኖ በየወንዙ የተሸነሸነች ሀገር የነበረችን ነው። ያንን ነው እንግዲህ በአንድ ማዕከላዊ ስር እንድትተዳደር ያደረጉት ጥረት በጣም የሚገርም ነው። አገርን ከአገር በመንገድ ያስተሳሰሩ የመጀመሪያው ሰው ናቸው። ኢንዱስትሪ በኢትዮጵያ የጀመሩ እሳቸው ናቸው ብለታስ ብዙ ዘመናዊ ነገር አላቸው እና ሴቫስቶፖልን አፈር አቅልጠው የሰሩ ሰው ናቸው። የውጭ እርዳታን የማይወዱ የሚያማቸው በራሳቸው መቆም የሚፈልጉ ትልቅ ጀግና ናቸው። ብዙዎቻችን ምንድን ነው የእሳቸውን ጀግንነት የምናየው ከሻምላ ጋር ተያይዞ
የኃይል እርምጃዎች
ምንድን ናቸው ብለህ ስጠይቅ ከጥሩ እውነት ጋር የተያያዘ ናቸው እና ከአውሮፓውያን ጋር ያላቸው ዲፕሎማሲያዊ አቀራረብ፣ ይህ ዘመናዊነታቸው እጅግ በጣም ነው የሚገርመው። በጣም 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 ከሁሉ የበለጠ ምንድን ነው አንድነት ኃይል ነው፣ አንድነት ጉልበት ነው ብለው የሚያስቡ ናቸው። መንገድ ያስተሳስራል፣ ያፋቅራል፣ አንድ ያረጋል ብለው አስበው አገርን ከአገር ያገናኙ ናቸው። እንግዲህ በጣም ብዙ ከዘረዘር ወደ ቲያትሩ ነው።
ቲያትሩን ሳይጀመር እንዳና ስራፌል ለመሆኑ የቴዎድሮስ ራእይ የማን ድርሰትና ዝግጅት ነው?
በጣም የምንወደው አንጋፋ ደራሲ አዘጋጅ ገጣሚ ጌትነት ነው ድርሶ ያዘጋጀው። ይህም ብቻ ሳይሆን እንደዚህ አይነት ሙዚቃ ድራማዎችን በማዘጋጀት ይታወቃል። ካሁን በፊት ጣይቱን ህንደኬ እንደዚህ ሂስቶሪካል ቲያትሮችን አዘጋጅቷል። ጌትነት በጣም በጣም ሊመሰገን የሚገባው ነው።
መልካም። በምስጋናው ባይሆን ቲያትሮቹን ከተመለከትን በኋላ እንደምንቀላቀላችሁ ተስፋ እናደርጋለን። አለም ወደ አንቺ ልምጣ። ምናልባትም የናፈቅሽውንም መድረክም እዚህ ሀገር በየወሩ የምታካያዩም ቢሆን ሌሎች ግዛቶችን ብዙም ብታደርጊ የኢትዮጵያውን መድረክ የናፈቅሽውን በአቋራጭ ማግኘት እየሞከርሽ ይመስለኛል። እንዴት ተሳካ? ይሄ እንዴት ተጠነሰሰ? ብዙ ጊዜ የማይሞከሩ የሚመስሉ ነገሮችን ታደርጊያለሽ አውቃለሁኝ። ከእነሱ አድናቆት ባሻገር በተጨባጭም ያን ያህል ቀላል ያልሆኑ ነገሮችንም ነው እንዲሳኩ የምታደርጊው። ብዙ የጥበብ ሰዎችን ጋብዘሽ አምጥተሽ በመድረክሽም ተገኝተው እኛ ጋርም እንግዳ ሆነው አነጋግረን እናውቃለን። ከምን ተጠነሰሰ?
ቀደም ሲል ልክ እንዳልከው ብዙ የኢትዮጵያ ገጣሚያን ደራሲያን ከ60 በላይ የሚሆኑ ያው በአካል አምጥተናቸው አንተም እንግዶች የሆነው ከሎሬት ጸጋዬ ጀምሮ ከኢትዮጵያ መነጋሻ እያልንህን ሌሎችም ገጣሚያን በህይወት እስካሉ ድረስ አንጋፋ የሚባሉ እውቅ የሚባሉ እኛ ማዕከል ውስጥ ያልተጋበዘ ደራሲ የለም። ያለፉትንም ያው ታሪካቸውን ፈልገን በማውጣት ስናቀርብ ኖረናል። ሌላው ህልምና ምኞቴ የነበረው ከሌላው የጥበብ ጓደኞቼ ውጪ ከሳሊያኑ፣ ከሙዚቃ ተወዛዋዡ፣ ከገጣሚ ውጪ የቲያትር ቡድን እንዳለ ደግሞ የማምጣት ህልምና ምኞት ነበረኝ። አገሬ ያለሁ ከዚህ በፊት እንደዚሁ ሌላ ቡድን ጌትነትን እነደበበን የሚያካትት 1-3 ሀገሮች ይዤ ወጥቼ የማሳየት እድል ገጥሞኝ ነበረ። አሁን ደግሞ እዚህ ሆኜ ወጪው ከባድ ነው፣ ማስፈቀዱ ከባድ ነው። 1 ዓመት ገደማ ነው የፈጀብን። የመጡበትም ሁኔታ እንደ ሰው መጋበዝና ቡድን የመጋበዝ እዚህም በእኛም ሀገር አስቸጋሪ ሁኔታዎች ነበሩ እና 1 ዓመት ያህል ፈጅቶብናል። ለምንድን ነው ጣይቱ ይሄንን የተመኘበት ምክንያት? አንደኛ የጣይቱ ባህል ማዕከል ሲመሰረትም ከነበሩት ዓላማዎች አንዱ ጥበብን በጥራት የማቅረብ ነው። በየሄድንበት ቦታ የጥበቡን ደረጃ የሚጠብቁ በመስራት ነው የምንታወቀውም ደክመንም ቢሆን። ሁለተኛ ጥበቡን ለማሳደግ ሙያተኛውን ደግሞ ማሳደግ ያስፈልጋል። ሙያተኛው ደግሞ ምንም አይነት ቁሳዊና ገንዘባዊ ጥቅም ባገኝም የሚጠብቀውን አይነት ነገር ላይኖር ይችላል። ነገር ግን እዚህ ሀገር በመምጣታቸው ብቻ መንፈሳቸው ዳብሮ የሚሄድበትን ነገሮች ሁሉ ይታዩኛል። የሚያዋቸው ነገሮች አሁን ብዙ ቲያትር ቤቶች ለመውሰድ ነው የማስበው የምመኘውም እሱን በማየታቸው ብቻ በራሳቸው አሰራር ላይ ሁሉ እድገት ጨምረው የሚሄድ ሙያተኛውን የመርዳት ከዚህ ሌላ ካሁን በኋላ ለተውኔት ሙያተኞች ወደ አሜሪካና ሌላው ዓለም እየወጡ በግሩፕ የመስራት እድሉ መከፈቱ ያ ነው የኛ በር መሆናችን ነው ደስ ያለኝ። በጣም ነው የተደሰትኩበት። በዚህ አጋጣሚ ቡድኑ ከኢትዮጵያ እንዲንቀሳቀስ የተሟሉ ወረቀቶችን ከዚህ ምንፈልገውን በየጊዜው የጨቀጨኩት ይከታተልና ይረዳኝ የነበረው ቴዎድሮስ ነው። ቴዎድሮስ ተስፋዬ የእውነት ነው ምልህ ያደረገውን አስተዋጽኦ ለመግለጽ ፈልጋለሁ፣ ላመሰግነው ፈልጋለሁ። እኔና እሱ ነን በቃ በስልክ በኢሜይል በቴክስት የምንጨቃጨቀው የነበረው በዚህ ሁሉ ጊዜያቶች ውስጥ። ከዚህ በተረፈ ደግሞ ቲያትሮቻቸውን ፈቅደውልን እንዲታዩ ያደረጉትን ከሙያዬ አባት ከተስፋ ያበበ ጀምሮ ወንድሜ ጓደኛዬ ጌትነት እንየሆን በመፍቀዳቸው አንዳንዶቹ ሌላ ነገር ሊመስላቸው ይችላል፣ ግን ይህንን ፈቅደው የጥበባቸው ስራ እዚህ ተመልካች እንዲያየው በመፍቀዳቸው እነሱንም አመሰግናለሁ። እኔም ደግሞ የቴዎድሮስ ራእይን ያየሁት በዲቪዲ ነው፣ እዚህ ተበትኖ ባየሁበት። ብዙ ተመልካች የሚጠይቀን ነበር። እንግዲህ አሁን ሲጠይቀን የነበረው ተመልካች በአትላንታ፣ በሲያትል፣ በዳላስ፣ በሎስ አንጀለስ ስለሚመጣለት ይሄ ቲያትር የመመልከት እድል አለው። እነዚህ ምርጥ ተዋንያን ከሀገራቸው ተነስተው እዚህ መጥተዋል። ከእነሱ ውጭ ግን ከሲያትል፣ ከዲሲ፣ ከሜሪላንድ አብረዋቸው ጨምረው እስከ 12 እስከ 15 በተዋናይነት ሌላው ደግሞ አጃቢ የብሔራዊ ቲያትር ሙያተኞች አሉ። በደመቀ መልኩ እናቀርበዋለን ብለን እናስባለን እና እንኳን ደህና መጣችሁ ከልብ ነው ንደስ ያለኝ።
አለም ፀሐይ፣ ከአንቺው ሳርቅ ወደ እንግዶችሽ ከመመለሴ በፊት የተለያዩ መድረኮች ላይ የምታቀርቧቸውን ስራዎች በተመለከተ ስለ ጥበብ ትውውቁም ስለ አገሩ ባህልና ኑሮ ኋላ ላይ ከምታስተዋውቂያቸው የአሜሪካ የቲያትር መድረኮችን የሚጨምራል አንዳንዶቹን ሄደን የተመለከትንበትም አለ እና ምን አይነት ሁኔታ ትጠብቂያለሽ? በአንድ መልኩ ቴዎድሮስ ቅድም በገለጸው መንገድ ብዙዎች በጉጉት ማየት የሚፈልጓቸው በርቀት የሚያውቋቸውን በስም የሚያውቋቸውን በሌሎች ስራዎቻቸው የሚያውቋቸውን አርቲስቶች ቤታቸው ሊመጡላቸው ነው። በሌላ በኩል ደግሞ የአገሩ ኑሮ ሁኔታ አለ። ሰው የሚጓጓውን ያህል የማግኘት እድሉን የመጠቀሙንም ሁኔታ ከግምት ማስገባት ይጠይቃልና መድረኮቹንም ማግኘቱ በዛ መልኩ በተሰሩበት መንፈስ ማቅረብ የሚያስችለውን ምን ይመስላል?
ብዙ ጊዜ የቲያትር ጥበብ የመድረክ ቁሳቁስ ወይም ደግሞ የመብዛት የመብራት የድምጽ ብቻ ሳይሆን የቷንያኑ ጉልበት አይሎ ያንን ነገር ያቀርባል የሚል እምነት አለኝ። እኔ አሁን ቤቴም ሲለማመዱ ሳያቸው እንከን ሳይኖረው ወይም ጉድለቱ ሳይታይ ሊቀርብ የሚችልበትን ሁኔታ ነው እኛም ጥረት የምናደርገው። ቴድሮስ ራይ ኢትዮጵያ ውስጥ በብዙ ቷንያን በብዙ አጀብ በብዙ ድምጽ መብራት ታጅቦ ነው የሚሰራው። በብሔራዊ ቲያትር ደረጃ ላናቀርበው እንችል ይሆናል። ነገር ግን ባላነሰ መልኩ ለማድረግ ነው እየታገልን ያለ ነው። አሁንም እዚህ ጥረት የምናደርገው ያንን መልክ ነው። እንዳልኩትም የመጡት ተዋንያኖች ደግሞ ጉልበቱን ይዘውት መጥተዋል እና ይህንን ህዝብ አስደስተን የት ነው ያለ ነው የሚያሰኘውን ነገር አሳይተን እንመልሳለን የሚል እምነት አለኝ። ተመልካቹ ግን በዚህ አጋጣሚ እንዳልከው ያችን ቀን ካሁኑ ፕሮግራም አድርጎ ይዞ በጣይቱ ማዕከል ግንኙነት በመፍጠር ለማየት እንዲበቁ እንዳመልጧቸው ነው የምንጠይቀው። በየአገሩ ላሉትም ደግሞ እንዳልኩት ቀደም ሲል ወደ 8 ስቴቶች ነው እድሉን ለመስጠት የፈለግነው። ሁሉም እንግዲህ በእያሉበት ከተማ በናፍቆት ተጠብቀው ይህንን ነገር እንዲያዩት እንዳመልጣቸው
ነው። አሁን በተወሰነ ደቂቃ ውስጥ የተገናኘውና የምናነሳቸውን የእንግዳ መቀበያ ወግ አድርጌ ነው የምቆጥረው። መልሼ እንደማገኛችሁ ስራዎቻችሁን ካየን በኋላ ደግሞ ይበልጥ የምናነሳቸው ጉዳዮች እንደሚኖሩ እናምናለሁ። አድማጮች ቲያትራችሁን በመድረክ ላይ ለማየት የሚጓጉበት ሰዓት ጋር ያደረሳችሁን ይመስለኛል። አለም ፀሐይ ወዳጆ ቤተኛችን፣ የእናንተም ማስተናጋጅ የመድረኩም ቴዎድሮስ ተስፋዬ፣ ስራፌል ተካ፣ መለሰ ወልዱ፣ እንግዶች የወላችሁንም ለጊዜያቸው አመሰግናለሁ። ቲያትሮቻችሁን ተመልክተን ዛሬ በውይይቱ ያልተሳተፈችውን ባልደረባችሁን ሀረግ አሰፋን ይዘን ገጠመኞቻችሁን ጨምረን በሚመጡት ፕሮግራሞቻችን መልሰን እናገኛችኋለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እኛም እናመሰግናለን በጣም እግዜር ይስጥልኝ።
የጂጂ ሙዚቃ ራሱ ስለ ስፖርት እንደምናወራ ይጠቁማል። 33ኛው
የኢትዮጵያውያን የስፖርትና ባህል ፌዴሬሽን ዓመታዊ ክብረ በዓል
አዎ ደረሰ።
የትና እንዴት?
ኧረ ለመሆኑ ያለፉትን ጥቂት ዓመታት ውዝግብ ሳይለየው የዘለቀው ግዙፉ የኢትዮጵያውያን ዓመታዊ መገናኛ ራሱ ዘንድሮ
በምን ሁኔታ ላይ ነው ያለው የሚሉትን ጨምሮ መጪውን የሚያመላክቱ መሠረታዊ ጥያቄዎች የሚመልስ ተገኝቶ ይሆን? አዲሱ
እሱን እያቀነባበርን ነው። ምናልባት ትንሽ አንድ ሁለት ሶስት ወር ያህል ስላለን በሚቀጥለው የራዲዮ መጽሔት አዘጋጅ ኮሚቴ ውስጥ ያሉትን ከቶሮንቶ በዓሉ ዘንድሮ ቶሮንቶ ነው በነገር ላይ እንደ ፈረንጅ አቆጣጠር ጁላይ 3 ይጀምርና ጁላይ 9 ያበቃል። እሁድ ተጀምሮ ቅዳሜ ቀን ያበቃል እንደተለመደው። እና ምን ላይ ናችሁ? ዝግጅቱ ምን ደርሷል? ማነው የክብር እንግዳችሁ? ሜዳው እንዴት ነው? ወዘተረፈ ይጠየቃሉ።
መልካም። በጉጉት የሚጠብቃቸውን የበዓሉን ታዳሚ ቀደም ሲል ያልተሳካልን ለቃለ ምልልስ ያልተገኙ የድርጅቱ መሪዎች ጨምሮ በኃላፊነትና በየተራ እናገኛለን ብለን ተስፋ እናደርጋለን።
የመታሰቢያ ዝግጅት ነው ቀጣዩ።
ባለፈው ማክሰኞ ከዚህ ዓለም በሞት የተለየውን ጋዜጠኛ ዮናስ ገብረ ማርያምን ሕይወትና ሥራ እንዘከራለን። አዲሱ ዮናስ ገብረ ማርያም የሙያ አጋር ብቻ ሳይሆን ለረዥም ዘመናት በቅርበት የምታውቀው የግል ጓደኛህም ጭምር ነውና እስኪ ስለ ትውውቃችሁ አስቀድመህ ንገረን።
የሙያ ብቻ ሳይሆን ዮናስ የትምህርት ቤት ጓደኛዬም ነው። አዲስ አበባ ዩኒቨርሲቲ አብረን ነው የተማርነው። በአንድ ዘመን ነው የተመረቅነው። አንድ ላይ ነው ማስታወቂያ መስሪያ የተቀጠርነው። ወደዚህ ሀገር መጥተን ደግሞ አንድ ላይ እንኖራለን። እርግጥ እዚህ ሀገር የኑሮ ሁኔታ እንደምታውቀው አያገናኝም። ዮናስን እንኳን እኔ ከትምህርት ቤት ጀምሮ በስራው ዓለም አብሬ የቆየሁት ቀርቶ እንዲሁም የሚያውቀው ሰው ዮናስን በጣም ያጣዋል። የብዙ ሰው ሀዘን ነው የዮናስ መለየት። ባልተጠበቀ ጊዜና ወቅት ተለየ።
እዚህ በዩናይትድ ስቴትስ በሚኖርበት ነው ያረፈው።
ኖርበት ቦልቲሞር የሚባለው ከተማ።
ለመሆኑ ዮናስ ምን አይነት ሰው ነበር?
ዮናስ ምንም ጣጣ የሌለው
ነገሮችን ቀለል አድርጎ የሚወስድ
የሬዲዮ ፕሮግራሙ ደግሞ ከሬዲዮ ውጭ ያለው አድማጭ ብቻ አይደለም፣ እኔ ራሴ አለቆቻችን የዮናስን ፕሮግራም ጠብቀው ነው የሚሰሙት። በጣም የሚያስቅ ውስጡ ግን ብዙ ቁም ነገሮች ያሉበት ዮናስ አልፎ ተርፎ የወቅቱን ስርዓት በተለያየ ፕሮግራሙ ይነካካል። አንድ ሁለት ጊዜም ተከሷል፣ ክስ ቀርቦበታል።
በደርግ ዘመነ መንግስት ነው መጥተው
በደርግ ዘመነ በደርጋው ለምን የመንገዶችን አለመሰራት በተመለከተ የቆሻሻ ከተማ ውስጥ መብዛትን የተመለከተ እንግዲህ መንገድ ላይ የሚያጋጥመውን ፕሮግራምህ መቼ ነው የምትሰራው አንተ በየመንገዱ እየዞርክ ሲሉት እኔ እኮ መንገደኛው ጋዜጠኛ ነኝ፣ ስራዬንም የምጽፈው መንገድ ላይ አስቤ መጥቼ ቢሮ ቁጭ ብዬ መጽሐፍና ስቱዲዮ መግባት ነው ይላል። እና ዮናስ እንዲህ አይነት ሰው ነው። ግሩም ፕሮግራም ይሰራል። ምን አይነት ሰው ነው የሚለው ሌላው ደግሞ በማህበራዊ ኑሮ ረገድ ዮናስ እጅግ በጣም ከሰው ሁሉ ጋር ተግባቢ። ዮናስ ከከሌ ጋር አይግባባም የምትለው ነገር የለም። ሁሉን ሰው ደግሞ አስቆ እንዴት አይነት ሰው ነው ተብሎ የሚለዩት ሰው ነው። ዮናስ ጥሩ ሰው ደግ ነበረ።
መልካም እንግዲህ አዲሱ ያንተን የቅርበት የወዳጅነት የጓደኝነትና የሙያ አጋርነት የረጅም ጊዜ ልምዶችና ገጠመኞች ነው ያጋራህን። እንግዲህ ህይወትና ስራውን ስንዘከር ህይወትን በትልቅ መልኩ እንዲታይ ማድረግ ነውና ሌላ ጊዜ እንደምናደርገው ሁሉ እስኪ ስራዎቹና ህይወቱን የሚመለከቱ ጉዳዮች አንተ ወዳነጋገርካቸው ቤተሰብ የቅርብ ሰዎቹ እንሂድ።
መልካም ወዳነጋገርኳቸው ቤተሰቦቹና ወዳጅ ዘመዶቹ ከመሄዴ በፊት የዮናስን ህይወት ባጭሩ ላቅርብ። ከአባቱ ከአቶ ገብረ ማርያም ተክለ ሃይማኖት ከእናቱ ከወይዘሮ ብዙነሽ አፍኔ ነሐሴ 3 ቀን 1945 ዓ.ም አዲስ አበባ ተወለደ። ዮናስ የአንደኛ ደረጃ ትምህርቱን በተፈሪ መኮንን ከፍተኛውን በአዲስ አበባ ዩኒቨርሲቲ አጠናቋል። ማስታወቂያና አማራ ብሔር ሚኒስቴር የራዲዮ ጋዜጠኛ ሆኖ ኢትዮጵያ ውስጥ በመንገደኛው ጋዜጠኛ ፕሮግራሙ ይታወቃል። ወዲህ ወደ ዩናይትድ ስቴትስ መጥቶ በግል ሥራ ነው እስከ ህይወቱ ፍጻሜ የቆየው። ባለፈው ማክሰኞ የካቲት 29 ቀን 2008 ዓ.ም በተወለደ በ63 ዓመቱ በድንገት ባልተጠበቀ ሁናቴ ከዚህ ዓለም በሞት ተለየ። የቀብር ሥነ ሥርዓቱም የመካነ ሰላም ኢየሱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናትና ዲያቆናት በሊቀ ጳጳሱ አባ ፊልጶስ የተመራ ጸሎተ ፍትሐት አድርሰውለት ወንድሞቹና እህቶቹ፣ የሙያ ባልደረቦች፣ ጋዜጠኞችና እጅግ ብዙ አድናቂ ወዳጆቹ በተገኙበት ቦልቲሞር ከተማ በሚገኘው ላውደን ፓርክ መቃነ መቃብር ትናንት ቅዳሜ መጋቢት 3 ቀን 2008 ዓ.ም ቀጥር ላይ ተፈጽሟል። ከባለቤቱ ከወይዘሮ ታዩ መንገሻ ሁለት ወንዶች ልጆች አፍርቷል። የ19 ዓመቱን ነቢዩ ዮናስንና 17ኛ ዓመቱን የያዘውን ሚካኤል ዮናስን፣ ወንድሞቹ ዶክተር ሞገስ ገብረ ማርያምና አቶ ሰብስቤ ገብረ ማርያም፣ እህቶቹ ወይዘሮ ቀለምወርቅ ገብረ ማርያም፣ ወይዘሮ የሽመቤት ገብረ ማርያም፣ ፈትለወርቅ ገብረ ማርያምና አይኔ አበባ ገብረ ማርያም ናቸው። ካነጋገርኳቸው ቤተሰቦች መካከል በቅድሚያ የታላቅ ወንድሙ ዶክተር ሞገስ ገብረ ማርያም አስተያየት።
ዮናስ በውጭ እንደሚያደርገው ሁሉ በቤተሰቡ በጣም ተወዳጅ ሰው ነበር። ሁልጊዜ ከራሱ ይልቅ ለወንድሞችና ለእህቶቹ ደስታ የሚጨነቅ ሰው ነበር። በዚህ ምክንያት ከራሱ በፊት ቶሶችን ያቋቋመ ራሳችን ያስቻለ ወንድማችን ነበር። ከዛ በኋላ ነው ለራሱ ቤትና ትዳር የያዘው። የሁለት ልጆች አባት ሆኖ ነቢይን ኮሌጅ አደርሶ ሚካኤልንም ሁለተኛ ደረጃ እያስጨረሰ ያለ ሰው ነበር። ባልተጠበቀ ሁኔታ ከዚህ ዓለም ለመለየት በቅቷል። ሀዘናችን በጣም በጣም ከፍ ያለ ነው። በእሱ ማለፍ የሰማችሁን ሀዘን የሰማችሁን ከባድ ሀዘን ላስተላልፋችሁ፣ በተለይ ለቪዮ የሰራተኞች ማስታወቂያ ሚኒስትር ሰራተኞች የነበራችሁ በጣም በጣም ከፍ ያለ ምስጋናዬን በእኔና በቤተሰቡ አቀርባለሁኝ። እግዚአብሔር ቀስ ነፍሱን በቀኝ አኑርልን፣ ተስማ ያደግባለን።
ታናሽቱ ወይዘሮ የሽመቤት ገብረ ማርያም፣
ዮናስ በተጫዋችነቱ፣ በደስተኛነቱ፣ በደግነቱ ነው የሚታወሰው። ዮናስ የእናቴ ልጅ ብቻ ሳይሆን ጓደኛዬም፣ ሀሳቤም፣ ወንድሜ ነበር። ቤተሰቡ በጣም ተጎድቷል። በጣም ተኮርተናል። የእግር ጥሳት ነው የሆነ። ዮናስ ደክሟል ተብሎ ስደውል ማረፉን ሰማሁ። ማታ ተነስቼ ወደ አሜሪካ መጣሁ። ትልቁ እህታችን አለች፣ ቀለምወርቅ ገብረ ማርያም፣ እዛ ለቅሶ ላይ ናት።
የሁለት ልጆቹ እናት ወይዘሮ ታዩ መንገሻ፣
ዮናስ ደግ፣ ሩህሩህ፣ ከራሱ የበለጠ ለልጆቹ ትሁት የሆነ ሁልጊዜ እኔን ደግሞ ታዩዬ ብሎ አባቴም ባሌም ጓደኛዬም ነበር። አዲስዬ ለልጆቹ ሙት እንደሆነ ሁልጊዜ ከሱ የበለጠ ለቤተሰቦቹ የሞተ ነው። ልጆቹም ራሳቸው እንዴት እንደሚችሉትም አላውቅም። ደግ ነው በቃ በአጠቃላይ የምለው ዮናስዬ፣ ሮሮ ነው፣ ደግ ነው። ለኛ ምን እንደሆነ እኔ ውስጡ ያለው የሚበላው ነገር አላውቅም። እኔ እንግዲህ ምን እንደዚህ እንዳሰኘው አላውቅም። እኔ በፍጹም እንደዚህ አይነት ነገር እኔ ዮናስ በፍጹም አልጠራጠረውም ነበር። እኔ ጌታ ደግሞ እኔ በሱ ስር ስላለው ስለሚያውቅ ምንም ነገር እንደማላውቅ ስለሚያውቅ ምንም ነገር ሳዘጋጀኝ ስለሆነ በጣም አዝናለሁ። እስከ መጨረሻ ድረሰውም እንዴት እንደምረሰው አላውቅም። እኔ ልጆቼም የሚሉት ምንድን ነው አባታችንን አጣን አንቺንም እንዳናጣ ፕሊዝ ማማ ነው የሚሉኝ። አሁንም
ዮናስ አዲስ አበባ ኢትዮጵያ ውስጥም ብዙ እጅግ ብዙ ወዳጆች አሉት። ሲሰሙ እጅግ አዘኑ፣ አለቀሱ። ስናረዳቸው አላመኑም። ዮናስን በእንዲህ አይነት ለማሰብም ለማመንም አንችልም ነው ያሉኝ። የአንድ ሶስቱን አስተያየት ላቀርብ። በራዲዮ ኢትዮጵያ የአማርኛው ክፍል አለቃ ወይም አለቃችን ወይዘሮ አሰገደች በርታ፣
ዮናስ ስታየው ቀልድ ጨዋታ የሚያበዛ ሰው ይመስልሃል፣ ሴዘኛም ይመስልሃል፣ እጅግ ሲበዛ ቁም ነገረኛ ነው። እዛ ግን ሆኖ እዚህ ሀገር ጎተራ ያለው የጥይቱ ሲቃጠል ስደውሉ ደህና ናቸው ይብለዋል። በሌላው በኩል ደግሞ በሙያው እኔ ልዩ ተሰጥኦ ያለው ጋዜጠኛ ነው። በተፈጥሮ የተሰጠው ጸጋ ነው ብዬ ነው የምለው። የማሳኑ ውስጥ የሚፈጥረው ቀውስ እንዳለ ይገባኛል። ይሄን ከዚህ ሙያን በመለየቱ ይሰማኛል። የፈጠረው ቀውስ በውስጡ ያለ ይመስለኛል። ምክንያቱም በጣም ነበር ሙያውን የሚወደው። በግል ስራዎቹ ማስታወሳቸው መቼ ስራውን ይሰራል፣ መቼ ያርፋል፣ ከማን ጋር ነው፣ የት ነው ብለህ አትይዘው። ዮናስን ሩጫ ነው፣ ሁልቀን ይሮጣል፣ ይሰራል። ፕሮግራሙን ደግሞ ለመስራት እንዴት አድርጎ እንደሚሰራው አይገባኝ፣ እንዴት አድርጎ ቀልጣት እንደሚሰራው እና ያንድ ቀን ጠየቅኩት፣ መቼ ነው የምሰራው ብለህ መሮጥ፣ ከዛ አንድ ቢሮ አንድ ቢሮ ውስጥ ከዛ ስቱዲዮ አንድ ስቱዲዮ፣ መቼ ነው ፕሮግራሙን የምሰራው እየጠየቅኩት። እኔ እኮ የመደባችሁልኝ የመንገደኛው ጋዜጠኛ ነው የምሰራ፣ የመንገደኛው ጋዜጠኛ ነው። አርእስቴን የምመርጠው መንገድ ላይ ነው፣ ማገኘውም መንገድ ላይ ነው፣ መረጃም ማገኘው መንገድ ላይ
መቀመጥ የለብኝም።
የምሰራውንም ስራ በመንገድ ላይ ጨርሼ ባይምሮዬ አውጥጥኝ ጨርሼ መጥቼ ነው ቁጭ ብዬ መረጃችን ሰብስቤ የምሰራው። ደቂቃ አይፈጅብኝ ለመጻፍና ለማዘጋጀት ነው ያለኝ።
የትምህርት ቤትም የስራ ባልደረባም ወይዘሮ አሰለፈች ጌታቸው
ለእኔ መቼም ዮናስ ጓደኛዬ ብቻ ሳይሆን ወንድሜም ነበር፣ አማካሪዬም ነበር፣ መካሪዬም ነበር። የእውነት ሁላችን የምናስበው በቀልደኝነቱ ብቻ እንጂ ቁም ነገር ያደርጋል፣ ቁም ነገር ይሰራል ብሎ የሚገምተው ሰው ብዙ አልነበረም። በጣም በቁም ነገረኛነቱ፣ በአሳቢነቱ፣ በአስተዋይነቱ፣ በተቆርቋሪነቱ ብዙ አስታውሰዋለሁ። ትልቅ ሰው ነው ያጣ ነው። ኢኳሊ ደግሞ የሚፈልገውን የሚያስበውን እያዋዛ የሚናገር ሰው ነበረ። ከመናገር ወደ ኋላም የሚል ሰው አልነበረም። መቼም ቢሆን ሁላችንም እንደምናስታውሰው
የሙያ ባልደረባ ግርማ ነጋሽ።
አዲሱ እንደምታውቀው ስምሪት ክፍል ነበርኩ፣ ማለት መኪና ነበር የማሰማራው።
ሰርቪስ ክፍል አላፊ ነበር።
ብዙዎቹንም ማወቅ የቻልኩት ያው እንግዲህ በስራ አጋጣሚ ቅርበት ነበር ማለት እችላለሁ። አንዱ መንገደኛው ጋዜጠኛ ዮናስ ገብረ ማርያም ነው። ኢትዮጵያ ሬዲዮ ብሔራዊ አገልግሎት ከሚለቃቸው ፕሮግራሞች አንዱ፣ ጥሩ አስተያየት ከሚሰጡት አንዱ ፕሮግራም ነበር ማለት እችላለሁ። በዚህ ቅርበት ነበረን አስታውሳለሁ። ጎበዝ፣ ፈጣን ነበረ በስራው። በባህሪውም ደግሞ ሰውን የሚነካ አልነበረም፣ ቀልደኛም ነገር ነበር። የሚታወስ ሰው ነው ማለት እችላለሁ። በእኔ ብቻ ሳይሆን ግቢ ውስጥ ባሉ ብዙዎች የስራ ባልደረቦቹ ተወዳጅ ነበር ዮናስ። ይህን ያህል ካልኩ ይበቃኛል።
ፕሮግራሞች እንደምታውቀው ስም አላቸው። አሁን መንገደኛው ጋዜጠኛ፣ የቤተሰብ ፕሮግራም፣ ህግና ህብረተሰብ የመሳሰለ። መንገደኛው ጋዜጠኛ የሚለው ማንዶ ታስታውሳለህ?
የሌለት የነበረው እንጃ እንደው አዲሱ ጊዜው ረዘመ ተዘነጋ ይመስል
ግርማ ነጋሽ ነበር የሚለው። አይገርምህም?
እውነት ክን ነው።
ታዲያስ ምንም አይረሳኝም። አንተ ነበርክ መንገደኛው ጋዜጠኛ የምትለው።
ይገርም ሰው ሲያረጅ የራሱን የሚረሳል ማለት።
ለባለቤቱና ለልጆቹ፣ ለወንድሞቹና ለእህቶቹ እንዲሁም ለወዳጆቹና ጓደኞቹ መጽናናትን ይስጥልን።
በዓለም ዙሪያ በቅርቡ የተከበረው 120ኛው የአድዋ ድል መታሰቢያ ምክንያት ሆኗል።
በኦታዋ የኢትዮጵያውያን ማህበረሰብ ማዕከል ዝግጅት ነበራቸውና እንመለከተዋለን።
ሁለት እንግዶች አሉን። አዘጋጁ በኦታዋ ካናዳ የኢትዮጵያውያን ማህበረሰብ ጽህፈት ቤት አቶ ገዛኸኝ ጌታቸውና በዝግጅቱ የመድረክ መሪው ወይም አስተዋዋቂው አቶ ግርማ ለማ ናቸው። አቶ ግርማ ይጀምራሉ።
ከሌላው ጊዜ ለየት የሚያደርገው በዚህ አመት የኪነት መነባ ንቦች ቀርበው ነበር። ሁለት ታዋቂ አርቲስቶች
ተክሌ ደስታና ለምፀሐይ ወዳጅ
መጥተው ነበረ። ህዝቡም ታዳሚውም በቁጥሩ ከሌላው ጊዜ የበለጠ ነበረ። ከአሁን በፊትም አድዋ ስናከብር አንድ ጊዜ ከሶስት አመት በፊት በጣም ደማቅ ነበረ። ባለፈው አመት እንደዚሁ ተመሳሳይ ነው። ግን በዚህ አመት ደግሞ ቁጥሩ ጨመረ። እንግዲህ በየጊዜው እየጨመረ ነው የመጣው። እለቱ ቅዳሜ ነበር፣ አመቺም ነበር። ስለዚህ ብዙ ሰው ተገኝቷል። ወንዶችም፣ ሴቶችም፣ ወጣቶችም፣ አዛውንት የሚሆኑ ሰዎች የተካተቱበት ነበር።
አቶ ገዛኸኝ ጌታቸው የኦታዋ ኢትዮጵያ ማህበረሰብ ሊቀመንበር ወይም ፕሬዚዳንት ነዎት። ይሄንን ነገር ያስተባበረው የኢትዮጵያ ማህበረሰብ ነው እና ምሳሌነቱ ቀላል አይደለም። በሌሎቹም ቦታዎች ያሉ ጽህፈት ቤቶች ወይም ማህበረሰብ ማዕከሎች እንዲያስቡበት የሚያደርግ ነው እና ከዚህ ቀደም በጋራ ህዝቡን የማሰባሰብ እና እንዲህ የመስራት ወይም ፕሮግራም የማቅረብ ነገር ነበር?
አዎ፣ አንዱና ትልቁ የምንገናኝበት መድረክ ይሄ ነው፣ የአድዋ በዓል ነው። ባለፈውም አመት አክብረነዋል፣ በዘንድሮም አክብረነዋል። ዘንድሮ ትንሽ አቅም የሰጠን በኦቶዋ የሚኖር ሀገር ፍቅር ቲያትር የነበረ አቶ አበበ አዲስ የሚባል ተዋናይና አዘጋጅ አለን። እሱን ከተክሌ ደስታና ከአለም ፀሐይ ወዳጆ አንጋፋና በሙያቸውም የተከበሩ ሰዎች ናቸው። ከእነሱ ጋር በማስተባበር ትልቁን ስራ የሰሩት እነሱ ናቸው። ከዛ ውጭ ማህበሩ የማስተባበር ስራ ሰራ እንጂ ትልቁን ስራ የተሰራው በራሱ በማህበረሰቡ አባላት ነው። ከሁሉም አቅጣጫ ቋንቋ ሳይለየው፣ ዘር ሳይለየው፣ ሃይማኖት ሳይለየው፣ ሙስሊሙም፣ ክርስቲያኑም፣ ትግሬውም፣ አማራውም፣ ኦሮሞውም ድፍን ኢትዮጵያ ልትለው ትችላለህ። በጣም የሚያስደስት የነበረው በዛ ምክንያት ነው። መለያየት ለጊዜው ያልነበረበት በዓል ነበረ። ሌላ አላማችን የነበረው ልጆቻችንንም የማሰባሰብና እርስ በርስም እንዲገናኙ ከመልካቸው የሚመስል ቋንቋ ከቋንቋ የሚመስል እንግዲህ ከቤተ ክርስቲያን ተጨማሪ የሚያገናኘው ሌላውን እንዲህ ያለው መድረክ በመሆኑ እና ደግሞ ከጥንት ጀምሮ የቆየ ታሪክ እንዳላቸው በየአጋጣሚው እንዲሰሙና በየቤታቸው የሄዱ ቢጠይቁ የተሻለ መልስ አግኝተው ያንን እኛ ይዘነው የመጣነውን ማንነት ልጆቻችን ውስጥ ለማስገባት ጭምር። ከዛም ውጭ ያው የተለመደ ሁልጊዜ የሚነገር ነገር ነው፣ ለዚህ ለዛሬ ነጻነታችን ያበቁንን አባቶች ለማክበር ጭምር ነው። ጣይቱ የተባለው በአለም ፀሐይ ወዳጆ የተዘጋጀ ተውኔት ላይ አንድ ትዕይንት ተክሌ ደግሞ ጴጥሮስ ያችን ሰዓትን ለህዝቡ ማዝናኛ እንዲሆን በማለት ከቬኑሱ ነጋዴ የሼክስፒር ተውኔት አበበ አዲስ ያዘጋጀው አለማየሁ መስፍን ነው የተረጎመው። ከሱም ሲል ላይ ቀርቧል። ከበዓሉም ጋር ዝግጅት ባይኖረው አዝናኝ ነበረ። አቶ ወርቁም እንደዚሁ በዓሉን የሚያስታውሱ ትልልቅ ዝግጅቶች አድርገውልናል። በየመሀሉ
አቶ ወርቁ ተገኝ
ያው ግጥም አንብቦልናል ከጸጋዬ ገብረ መድህን። የአድዋ ድል በቂም ባይባል ባለችው ጊዜ ውስጥ ግንዛቤ የሚሰጥ ነገር እየተነገረ ቆይቶ ህዝቡም ተደስቶ በዓሉን በአንድነት ለማክበር በቅተናል። ይሄው ነው።
ሁለቱን በእውነቱ ብርቅዬ የመድረክ ከዋክብት አለም ፀሐይ ወዳጆና ተክሌ ደስታን መጋበዛችሁ በራሱ ይህን ትልቅ በዓል ከማስታወስ ባሻገር ለሀገር ውለታ ያደረጉ ሰዎችን አብራችሁ ማሰብም ትልቅ የሚያስመሰግን ነውና አድዋን ማክበራችሁ አይደለም፣ እንደገና ደግሞ እነዚህን በመጋበዛችሁና እንግዳ በማድረጋችሁ በሌሎቹ ቦታ ያሉ ኢትዮጵያውያን ጥሩ ምሳሌ ሆናችኋልና ትምህርትም ሰጪ ነው። ህጻናትን በተመለከተ ምን ዝግጅት ለህፃናቱ የሚሆን ነገር በተለየ የቀረበ ነገር ነበር? አቶ ግርማ መድረኩ ላይ መድረኩን ሲመሩ እንደሚያስታውሱ
በዓሉን አስመልክቶ እንግዲህ ያደጉት ልጆች ከወላጆቻቸውም ጋር አብረው ስለተቀመጡ ያስረዳል። ገለጻውን የሚከታተሉ ነበረ። አንዳንዶቹም አማርኛ በደንብ ስለሚችሉ ታሪኩን ለማዳመጥ እድል አግኝተዋል። የተለየ ክፍል አዘጋጅተን ነበር። ሰው ሁሉ ደስ ብሎት በዓሉን ለማክበር ችሏል። ከዛም በኋላ ስንወጣ አንድ ላይ ህብረተሰቡ ራቱን የሚበላበት ዝግጅት ስለነበረ ልጆችም አዋቂዎችም እንግዶቹም ሁሉም አንድ ላይ የራት ዝግጅት የውይይትና የጨዋታ እድል አግኝ
መጨረሻ ላይ አዛውንት አባቶች ምን ስለ አድዋ ሊያወሩ ሊተርኩ የሚችሉ በህይወት ያን ጊዜ የነበሩ ማለት አይደለም፣ ግን እንደው በደንብ ሰምተው ታሪኩን ሊያቀርቡ የሚችሉ ሰዎች ለመጋበዝ አልሞከራችሁም? ከእነዚህ ከሁለቱ አርቲስቶች ለተጨማ
በዚህ አመት አላደረግንም። ሆኖም ግን ለአርቲስቶቹ ሽልማት ከሚሰጡት ውስጥ የሃይማኖት አባታችን ቀሲስ ሰማይ አድማሱን ጋብዘን ነበር። እሳቸው ስለ መስዋዕትነትና አንድን ሰው በታሪክ ትልቅ የሚያደርገው ትልቅ ስራ ስለሚሰራ ነው። ስሙ ብቻ አይደለም ማናው ስራው ነው በሚል አጭር ትምህርት ሰጥቷል።
ድንቅ ነው፣ ድንቅ ነው። አቶ ገዛኝ እንደው የተረፈ ነገር አለ ከባሉ ጋር የተያዘ?
በተለይ እድሜያቸው ከአስር አመት በላይ የሆኑ ልጆች አብረው ገብተው ተከታትለዋል እና ከቤተሰቦቻቸው አጠገብ ስለተቀመጡም እርግጠኛ ነኝ ቤተሰቦቻቸውን እነሱም ይጠይቃሉ፣ ቤተሰቦቻቸውም ያን ነገር ያስረዳሉ፣ ያብራራሉ። የተለየ እንግዳ ከአካባቢያችን አልጋበዝንም ያሉት እነኛን ሰዎች ካመጣን በኋላ አሁን እሱ እንዳለህ እኚህ መምህር ወጥተው ሽልማቱን ለእንግዶቻችን የምስጋና የምስክር ወረቀት ከሰጡልን በኋላ ስለ አገርንና ሃይማኖትን ስለመጠበቅ እንዲናገሩ እድል ሰጥቷቸው ተናግረዋል፣ አስተምረዋል። ለመጣው ታዳሚ በሙሉ ለልጆቻችን የምናወርሰው ነገር መሆኑን በተደጋጋሚ በመድረኩ ላይ ስናስተላልፍ ነበረ። በየአጋጣሚው ይሄ የነጻነታችን ምሳሌ ነው፣ የአፍሪካ ነጻነት ምሳሌ ነው፣ በነጮች ድል ያልተመቱ ጥቁር ህዝቦች ምሳሌ ነው። እኛ ኢትዮጵያውያን ደግሞ በየትም ሀገር ሄደን አንገታችንን ቀና አድርገን ከምንናገራቸው ታሪኮች ውስጥ የራሳችን ቋንቋ ያለን፣ የራሳችን የጽህፈት ስርዓት ያለን፣ የራሳችን የረዥም ጊዜ የመንግስትነት ታሪክ ያለን ወዘተ ብለን ከምንዘረዝራቸው የማንነታችን መሰረቶች ውስጥ አንዱ የቅርብ ጊዜውም ይሄ መሆኑን በተደጋጋሚ ገልጸናል። ሌላ ሳልጠቅስ ማለፍ የማልፈልገው ስለ አንድነታችንም በተደጋጋሚ ተጠቅሷል። አንድ መሆን እንደሚገባንም እዛ ያሉት አባቶቻችን ዘር፣ ጎሳ፣ ሃይማኖት ሳይለያቸው ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል፣ በየሜዳው ወድቀው ቀርተዋል እና ነጻነቱን አቆይተውልናል። ከነሱ እዚህ መማር ያለብን ነገር ይሄ ኮሚኒቲ እንደ አንድ ትንሽ ኢትዮጵያ ተቆጥሮ ሃይማኖት ዘር ሳይለየን በህብረት መኖር እንደሚገባን በተደጋጋሚ ተነግሯል። እንደውም ዝምድናችን የጠነከረ መሆኑን የዛሬ 300-400 ዓመት የኢትዮጵያ ህዝብ ብዛት ብናየው 4-5 ሚሊዮን ነው የሚሆነው። ዛሬ 90 ሚሊዮኖቹ ከነኛ የተገኘለን እና ሁላችንም በጣም የተቀራረበ የስጋ ዝምድና ሁሉ ያለን መሆናችንን እያሳሰብ ህዝቡን ወደዚህ መንፈስ፣ ወደ አንድነት መንፈስ ለማምጣት ጥረት ተደርጓል። በመድረኩ ላይ በአቶ ግርማም በእኔም በተውኔቶቹም አማካኝነት
እንደው እንደ መድረክ መሪ አቶ ግርማ በዚህ በኩል ምን አደረጉ? ምን አሉ ወይም ምን አቀረቡ?
እኔ እንግዲህ በዋናነት በእለቱ በአድዋ ጦርነት ላይ የተገኙት መዝጋቢው የጦርነቱ ሁኔታ እንደምታውቀው ጸሐፊ ትእዛዝ ገብረስላሴ ነበሩ። ከእሳቸው መጽሐፍ ላይ የጦርነቱ ሁኔታ የአጼ ምኒልክን ደግሞ ከጦርነቱ መልስ የተሰማቸውን ስሜት የተመለከተ ለማስረዳት ሞክሬያለሁ።
እንግዲህ ሁለታችሁንም በዚሁ አመስግኜ ልለይ። ምናልባት ከአድዋ ከ120ኛው አድዋ ድል በዓላችሁ ጋራ የተመለከተ የቀረ ነጥብ ከሌለ አቶ ገዛኸኝ ጌታቸው እንዲሁም አቶ ግርማ ለማ በአድማጮቼ ስም በጣም አመሰግናቸዋለሁ።
አመሰግናለሁ
አዲሱ።
አድማጮች የምትከታተሉት ዘወትር እሁድ በየሁለት ሳምንቱ የሚቀርበውን የራዲዮ መጽሔት የመዝናኛ ፕሮግራም ነው።
አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ። አሁን ወደ አዲስ አበባ ነው የምናቀናው።
የንጉሴ አክሊሉ መስኮት
ተከፈተ።
አሉላና አዲሱ፣ የዘንድሮ ሙቀት እንኳን መስኮት በር ያስከፍታል፣ ጣሪያ ያስነቅላል። አሉላና አዲሱ፣ ዛሬ እንግዲህ የሙቀትና የቃጠሎ ጉዳይ ከተነሳ ላጫውታችሁ የፈለግኩት ስለ ሲጋራና ስለ ሲጋራ ጭስ ይሆናል። ለምሳሌ ስለ ሲጋራ ግስላ፣ ስለ ጉሬዛ፣ ስለ ኒያላ፣ ስለ ሌሎችም ላጫውታችሁ ፈልጌያለሁ በመላ። ምክንያቱም ከዚህ ከያዝነው ከመጋቢት ወር ጀምሮ በመላ ኢትዮጵያ ህዝብ በሚሰበሰብባቸው ቦታዎች ለምሳሌ በስብሰባ አዳራሾች፣ በሆቴሎች፣ በአውቶቡሶች፣ በሌሎችም ሰው በብዛት በሚንቀሳቀስባቸው ተሽከርካሪዎች ሲጋራ ማጨስ በህግ የተከለከለ ነው፣ ያስቀጣል፣ ህጉም ራሱ ከባድ ነው። ስለዚህ እኔ ይህንን አስመልክቼ ለመሆኑ ሲጋራ ከምንድን ነው የሚሰራው? ከምን ቅመም ነው እንደው የሚቀመመው ብዬ ወዳጄ መንበረ ባንክ ዋሉን ከቀደምት የትንቧ ሞኖፖል ሰራተኞች አንዱ የሆነውን ማለት ነው የተግባረ ትምህርት ቤት የቴክኒክ ምሩቅ ነው አነጋግሬው መንበረ ስለ ሲጋራ እንዲህ ይያላ ጫወተኝ።
ከማላዊና ከውጭ ከአፍሪካ ሀገሮች የሚመጡ በደረጃቸው የታወቁ ቨርጂኒያ ተዋቆ የሚባሉ ከዛ ይመጣሉ። በቤት ታስረው ነው የሚመጡት። ከዛ በኋላ እዚህ ከመጡ በኋላ መጥበሻ ክፍል ይገቡና በመጥበሻ በእንፋሎት ይለሰልሳሉ።
ምንድናቸው ቅጠሎች ናቸው?
የትንባው ቅጠሎች ከውጭ። ከዛ በኋላ በማለስለሻ ከለሰለሱ በኋላ ወፍጮ ክፍል ሄደው ይፈጫሉ። ከተፈጨ በኋላ ያ የሚያስፈልገው አይነት ሲጋራ ለምሳሌ ኒያላ፣ ሌኒ፣ ጉሬዛ እነዚህ ነገሮች ለመስራት ካስፈለገ የተለያዩ ቅመሞች አሉ። እዛ ትንባው ላይ ከተፈጨ በኋላ የሚረጩ እንትን የሚደረጉ ያንን ጣዕም እንዲይዙ የኒያላውን ኒያላ የጉሪዚያውንም የኢሊኒንም ጣዕሞች ይዘው እንዲወጡ የተለያዩ ግብአቶች አሉት። በዛ መልክ ይሰራል። ንግስላ ግን በደረጃው ዝቅ ያለ ሶስተኛ ደረጃ የሆነውን ቅጠል ተለስልሶ ተፈይቶ ኖርማል ያለ ፊልተር ሳይኖረው ታሽጎ የግስላ ምልክት ኖሮት ለህዝብ ይቀርብ ነበር።
እነዚህ በውስጥ የሚገቡት ቅመሞች እንደው የማስከር ባህሪ ወይም ደግሞ ሰው የውን ያንን የሚያጨሰውን ሰው የማሞቅ ባህሪ ምንድን ነው? ሽታ ብቻ ነው? ሌላ እንደው ከውስጥ እንደው ነካ የሚያደርጉት ነገር ይኖራል?
አይ በመሰረቱ ሰው የውን የሚጎዳው ነገር የለውም። ግን ለምሳሌ የኤሌኒን ሜንቶል የሆነ ጣዕም ይዞ እንዲወጣ የሜንቶል ቅመማ እዛ ላይ ይደረግለታል። የጉሬዛም የጉሬዛን ጣዕም ይዞ እንዲወጣ የዛ አይነት ቅባት እንትኖች ይረጩበታል። የኒያላውም ለኒያላ ግን ያነዛ የሚነሱት ግብአቶቹ ሰው ላይ ጉዳት አያመጡም። እርግጥ ትንባው ያው ሳምባና እንትን ላይ ጉዳት ሊያመጣ ይችል ይሆናል።
ምን ምን አይነት ሲጋራዎች ነበሩ እስኪ የምታስታውሳቸው ግለጽልኝ አቶ መንበረ?
ከመጀመሪያ ጀምሮ ንጉስ የሚባል ሲጋራ ነበር። ከዛ ፈረሰኛ፣ ከዛ ቅጠለ ወርቅ፣ ከዛ በኋላ እየተሻሻለ ሲመጣ እነ ኢሌኒ፣ ጉሬዛ፣ ኒያላ፣ ከዛ በኋላ ዲላይት የሚባለው የመጨረሻው ሲጋራ። እነዚህ ሲጋራዎች በትንባሆ ሞኖፖል እየተፈወረቁ ለገበያ ይቀርባል።
እኔ የማስታውሰው ራስ መኮንን ድልድይ አካባቢ ላኪ የሚባል ሲጋራ ትልቅ ኖትስ ቦርድ ላይ ተሰቅሎ ሰውየው ሲጋራውን ሲያጨስ እንደ አንድ የፊልም አክተር የሚመስል ያደረገው ባርኔጣ የለበሰው ይሄ ራንግለር አይነት ጃኬት። ይህን እንግዲህ በሚቀጥለው ጊዜ ሰፋ አድርገን ደግሞ ከሌላ ባለሙያ ጋር እንመለስበታለን። ለዛሬ ወዳጄን አቶ መንበረ ባንቲዋሉን አመስግኜ በዚሁ ልሰናበት።
አዲሱ ዛሬ የአድማጮችን ድምፅ እንደ ፈቃዳችን ማሰማት አልተቻለንም። በርከት ያሏችሁ አድማጮቻችን ደብዳቤዎቻችሁና ኢሜይል መልእክቶቻችሁ ቢደርሰንም ዛሬ በሰዓት ጥበት ምክንያት ስላላቀረብን አስተያየቶቻችሁን ያደረሳችሁን አድማጮች ይቅርታ እንጠይቃለን።
ለማንኛውም ግን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን
አሁን የመሰነባበቻ ዜማ ነው።
እስከዚያው ግን ከጀመርነው የዓለም ከበደ ጅምብሩ የተሰኘችው ዜማ ጋር እንተዋችሁ።
አየልኝ ቦሎይ አዳሪ ስጠብቅ ማንጋቴን አሳሪ ጅምብሩ አሞታች ከቤቷ ትንፊ በሏት በናቷ ለቴለው ቤቷ ከትፊ በሏት በእናቷ
አድማጮች፣ አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በከባዱ የታጠቁ ሰዎች ዛሬ በአይቮሪ ኮስት አንድ የባህር ዳር መዝናኛ ሆቴል ጥቃት አድርሰዋል። ጭንብል ያጠለቁት ታጣቂዎች ግራንድ ባሳም ውስጥ ባደረሱት ጥቃት ምን ያህል ሰው እንደሞትና እንደቆሰለ እስካሁን የታወቀ ነገር የለም። አንድ የአይን ምስክር ለቪኦኤ እንደተናገሩት ግን በትንሹ ከአምስት እስከ አስር ሰለባዎች መሬት ላይ ወድቀው ማየታቸውን ገልጸዋል። የቪኦኤ ዘጋቢ ስድስት የሞቱ ሰዎች ማየቷን አስረድታለች። አራት ያህል ታጣቂዎች ተኩስ ከመክፈታቸው አስቀድሞ አላሁ አክበር ብለው መጮኋቸውም ተነግሯል። አንድ የቻድ ሰላም አስከባሪ ወታደር ትላንት ሰሜን ማሊ ውስጥ ሁለት ባልደረቦቹን እንደገደለና ሌላ ሦስተኛ ወታደር እንዳቆሰለ የተባበሩት መንግስታት ተልዕኮ ዛሬ አስታውቋል። ገዳዩ ትላንትናውኑ ኪዳል ግዛት ውስጥ በምትገኘው ታሳሊት ከተማ ተይዞ በቁጥጥር ስር መዋሉን የዓለሙ ድርጅት ቃል አቀባይ ራዲያ አቹሪ አስረድተዋል። የግድያው ምክንያት እስካሁን እንዳልታወቀና ምርመራ በመካሄድ ላይ መሆኑን ግን ቃል አቀባይዋ አብራርተዋል። በሀገሪቱ ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት የታለመውንና በተባበሩት መንግስታት ድርጅት የቀረበውን የሰላም ንግግር በግልጽ ለማፋለስ ትሞክራለች ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ሶሪያን ከሰዋል። ሶሪያ ፕሬዚደንት ባሻር አልአሳድን ከስልጣን ለማንሳት ምንም አይነት ንግግር መካሄድ የለበትም የሚል አቋም ይዛለች። በሶሪያ ግጭቶችን ለማብቃት ከሁለት ሳምንታት በፊት አዋጅ ከወጣ ወዲህ በዚያች ጦርነት በበታተካት አገር ሁከቱ ከ80 እስከ 90 በመቶ የቀነሰ ቢሆንም እስካሁን ስምምነቱን በከፍተኛ ደረጃ እየጣሰ ያለው ብቸኛው ወገን የአሳድ መንግስት ነው ሲሉ የዩናይትድ ስቴትሱ ከፍተኛ ዲፕሎማት ተናግረዋል። የአየር ድብደባው መቆም አለበት ብለዋል ጆን ኬሪ አክለውም። ዜናው አበቃ።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ25 ሜትር ባንዶች የሚያሰማውን የአንሳ ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ መልሰን እስከምንገናኝ
ከአቀናባሪያችን ንጉሡ ታምሬ ጋር
የፕሮግራም አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ በዚሁ እንሰናበታለን። ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.